ይህ እስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር አምላካችን በላይ በሰማይ ያለውን ይገዛል፣ በምድር ያለውንም ይገዛል፣ በባህር ውስጥ በውቅያኖስ ውስጥ ያሉትንም ሁሉ የሚንቀሳቀሱትን የሚርመሰመሱትን በምድር ሁሉንም ይቆጣጠራል፣ ይመራል፣ ያስተዳድራል። ሥርዓቱ ተዛነፈ አይባልም። እኔና እናንተን በሥርዓቱ ይመራናል። ሌሊትም እንዲሁ ደግሞ በሰጠን ሰዓት እንዲሁ ባልጋችን ላይ በሰላም እንድናርፍ ይረዳናል። እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። እንደርሱ ያለ አዋቂ፣ እንደርሱ ያለ አስተዳዳሪ፣ እንደርሱ ያለ ገዢ ማን ነው? እግዚአብሔር አዋቂ ነው ያለውም ለዚህ ነው። እንደምን አመሻችሁ በጌታ የተወደዳችሁ አድማጮቻችን። እግዚአብሔርን ብናሞጋግሰው የእርሱን ታላቅነት ብናስቀድም ደስ ይላል በማለት እንጂ ሰላምታዬን ዘንግቼ አይደለም። ባላችሁበት ስፍራ ሆናችሁ ከጎረቤቶቻችሁ ጋራ፣ ከጓደኞቻችሁ ጋራ፣ ከቤተሰቦቻችሁ ጋራ አንተስ እንደምን አለ አበበ፣ ሥራውስ እንዴት ይዞሃል፣ በርታ እንደምትሉኝ ባለሙሉ ተስፋ ነኝ። እግዚአብሔር የተመሰገነ ይሁን። አዎ እናንተ አገልግሎታችንን በጸሎት ስትደግፉ የእምነት ቁርጭምጭሚቶቻችን ይጸኑ ይቆሙና ለእግዚአብሔር ደግሞ መስራትን አንተውም አንታክትም። ሰይጣንን እለት በለት እናቃጥላለን፣ ሥራውንና ምሽጉንም ሁሉ እናፈራርሳለን። እግዚአብሔር ለዘላለም ክንዱ ብርቱ ነው አይደለም እንዴ? እስቲ የዛሬውን ዝግጅታችንን ከመጀመራችን በፊት በዚህ የምስጋና ዝማሬ ዝግጅታችንን እንቀጥል። እግዚአብሔር ለዘላለም የተመሰገነ ይሁን። በዝማሪውም ያገለገለን ወንድማችንን ዜናንን እግዚአብሔር አብዝቶ ይባርከው። እንጸልይ። እግዚአብሔር አምላካችን ሆይ በዚህች ምሽት ደግሞ እባክህ አንተነትህን፣ ማንነትህን፣ ክብርነትህን፣ ንጉስነትህን እንድትገልጥልን በቃልህ ውስጥ ደግሞ ለእያንዳንዳችን እንድትናገረን እንለምናሃለን። አቤቱ አምላካችን ሆይ በዚህ በቃልህ ውስጥም ደግሞ ማንነታችንን ማግኘት እንድንችል እርዳን። ድካማችንን አሳየን። እግዚአብሔር አምላካችን ሆይ ከፍ የምንልበትን ወደ አንተም የምንጠጋበትን አንዱን ደረጃ እግዚአብሔር አምላኬ በዚህች ምሽት ሳታስተምረን ጌታ ሆይ አትተወን። ጌታ እግዚአብሔር አምላካችን ሆይ አንተን ብለን መተናልና የልባችንን መሻት ተመልከት። በቃልህ ውስጥ ደግሞ እግዚአብሔር አምላኬ ሆይ እንደተነገረን እንደተማርነው መንፈስ ቅዱስ ደግሞ በልባችን እንዳተመልን እንዲሁ ደግሞ መኖር እንድንችል አንተ እጃችንን ያዝ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። የተከበራችሁ አድማጮች በዛሬው ምሽት አብረን የምንመለከተው ተከታታዩን የኤፌሶንን መልእክት ጥናታችንን መሆኑን ታውቃላችሁ። ዛሬ እንግዲህ ምዕራፍ 5 ቁጥር 14ን አብረን እንመለከታለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና የኤፌሶን መልእክት ምዕራፍ 5 ቁጥር 14ን በማስቀደም አውጡ። እንዲህ ይላል፣ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። ሰባዊ ፍጡር ተግባራዊ ሊያደርገው የማይችለው ትእዛዝ እዚህ ላይ ተሰጥቶና ያለን። ሰው እንዴት አድርጎ ከሞት መባነን ወይም መንቃት ይችላል? ሰው እንዴት አድርጎ ከመንፈሳዊ ሞት መንቃት ይችላል? እግዚአብሔር ብቻ ከመንፈሳዊ ሞት ሊያነቃን ወይም ሊቀሰቅሰን ይችላል። ልብ በሉ፣ እኔና እናንተን ከመንፈሳዊ ሞት ሊያነቃን ወይም ሊቀሰቅሰን የሚችል እግዚአብሔር ብቻ ነው። አዎ የምሽት ዳንስ ቤቶች እኛን ሊያነቁን አይችሉም። አዎ በየጠርሙሱ የምናገኛቸው ልዩ ልዩ አይነት መጠጦችም ሊያነቁን አይችሉም ከመንፈሳዊ ሞት። እውነቴን ነው የምላችሁ። ጳውሎስ እዚህ ላይ የሚለው በመንፈሳዊ እንቅልፍ የወደቀ አማኝ እንደሚነቃ መናገሩ ነው። እስቲ ያለፍ ብዬ ቁጥር 16 እና 17ን ፈጠን ፈጠን ይያልኩ ላንብብላችሁ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። ይህን ሐሳብ በሌላ ሁኔታ እስቲ ልግለጸው። ባኗኗራችሁ ጥንቃቄ አድርጉ፣ አስተዋዮችን እንጂ ሞኞችን አትምሰሉ። ዘመኑ ክፋት የሰለጠነበት ስለሆነ እናንተ ደግሞ ጊዜውን ግዙት፣ ተቆጣጠሩት። የእግዚአብሔር ፈቃድ ምን እንደሆነ ለይታችሁ ወቁ እንጂ አላዋቂዎች አትሁኑ ማለቱ ነው። በቀላል አማርኛ ስናስቀምጠው ማለቴ ነው። ያማኞችን እንዴት መመላለስ እንዳለባቸው የተሰጠው ይህ ሌላው ትእዛዝ ነው። አማኝ በጥበብ መመላለስ አለበት። አዎ አማኝ በጥበብ መመላለስ አለበት። መመላለሱም የሰዓቱን መፍጠንና ለእግዚአብሔር የመኖርን አስፈላጊነት መግለጥ አለበት። ያማኝ መመላለስ ዋናው ዓላማ በእግዚአብሔር ፈቃድ ውስጥ ለመኖር መሆን አለበት። ባቡር በሐዲዱ ላይ እንደሚሄድ አማኝም ከእግዚአብሔር ፈቃድ መውጣት የለበትም። በዚህ ምድር ላይ ያማኝ መመላለስ በክርስቶስ ውስጥ መኖሩን መግለጥ አለበት። የንግድ ሥራ በተጧጧፈበት ስፍራ ውስጥ ስትገቡ የሚያጋጥማችሁ ነጋዴው ያለ ረፍት የንግዱን ሥራ ሲያካሂድ ታገኙታላችሁ። በነቃ እንቅስቃሴ ውስጥ ነው ይህ ነጋዴ። የእግዚአብሔር ልጅ የሆነ እንዴት ነው ሊኖር የሚያስፈልገው? ልብ በሉ፣ እኔና እናንተስ እንዴት ነው ሊኖር የሚገባን? በእግዚአብሔር መንግሥት ትርፍ ማምጣት የለበትምን? አንድ አማኝ ማለቴ ነው በፈጣን ሕይወት እንቅስቃሴ ውስጥስ መግባት የለብንምን? ለእግዚአብሔር ክብር መኖርስ የለብንምን? አማኝ በዚህ ዓለም ሲመላለስ ሳለ በክርስቶስ ውስጥ እንዳለ ሆኖ መመላለስ አለበት። አንድ አባባል አለ፣ ብርሃንን ብርሃን ነው ወይ ብለህ አትጠይቅ። ብርሃን ከሆነ አንተ ሳትጠይቀው ብርሃን መሆኑን ያሳውቃል። ብርሃን ካልሆነም ብርሃን እንዳልሆነ ስለምታውቅ በጥያቄ መድከም አያስፈልግም። ወዳጄ ሆይ ክርስቲያንም አካሄዱን ተመልክተ ያለምንም መጠየቅ የእግዚአብሔር ልጅ እንደሆነ ታውቃለ። እንዴት መመላለስ እንደሚገባን በጥንቃቄ ወዳጆቼ መጠበቅ አለብን። እስቲ ከዚህ በመቀጠል ደግሞ የቤተ ክርስቲያንን ልምምድ በተመለከተ የሚናገረውን ክፍል አብረን እንማራለን ማለት ነው። እያንዳንዱ እውነተኛ አማኝ ልምምድ አለው። እኔ በልምምድ አምናለሁ፣ እናንተስ? የክርስቲያን ልምምድ ምን እንደሆነ የሚቀጥሉትን ቁጥሮች በማንበብ ልብ እንድትሉ ያስፈልጋል ወይም እንድትረዱ ፈልጋለሁ። ከቁጥር 18 እስከ 19 ያለውን ተመልከቱ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና፣ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ ይላል። እስቲ ቀለል ባለ ሁኔታ በዚህ መልክ እንመልከተው። በሚያሰክሩ መጠጦች ምክንያት ሰካራሞች አትሆኑ፣ ይህ ጥፋት ነው። ይልቁን በመንፈስ ቅዱስ ተሞሉ፣ እርስ በርሳችሁ በመዝሙር በዝማሬና በመንፈሳዊ ቅኔ ቋንቋ ተነጋገሩ፣ በልባችሁ ደግሞ ተቀኙና ለጌታ ክብር ዘምሩ እንደማለት ነው።
በቀላል አማርኛ ስናስቀምጠው ማለቴ ነው። ስካር ወገኖቼ በቀደመው ዓለም ልማዳዊ ኃጢአት ቢሆንም ልብ በሉ፣ ስካር በቀደመው ዓለም ልማዳዊ ኃጢአት ቢሆንም በዘመናችንም እንዲሁ ነው። ዛሬ የምንመለከተው ማለቴ ነው። ግራቀኛችሁን ተመልከቱ፣ ፊትና ኋላችሁን ተመልከቱ። ልክ መንገዱን ለካ የተባለ ይመስል ወዲና ወዲያ ማዶ ሲረግጥ ሲሄድ ትመለከቱታላችሁ። ከስካር የተነሳ ማለቴ ነው መንገዱን የሚለካ ይመስላል። ወይም ደግሞ ተወርውሮ ከጠላት ለመሸሸግ ምሽጉን ያዘ ወታደር ይመስል ዱብ ብሎ ቦይ ውስጥ ሲወድቅ ትመለከቱታላችሁ። እውነቴን ነው የምላችሁ፣ የሰከረ ሰው ስካሩ እስኪበርድለት ድረስ ማንነቱን ለጥቂት ሰዓታት ይዘነጋል። ስካር በኢትዮጵያ ውስጥ የብዙ ግለሰብን ሕይወት ጎድቷል፣ ቤተሰብንም አፍርሷል፣ የአገርንም ኢኮኖሚ ማኅበራዊ ሕይወት ተፈታትኗል። አሁንም እንደዚሁ ነው። ጳውሎስ ስካርን በዚህ ክፍል የተጠቀመው ለማወዳደሪያነት ነው። በወይን ጠጅ አትስከሩ ይላል። ለምን? ለጊዜውም ቢሆን መጠጥ ሰውነታችንን ያነቃቃል፣ ሥጋ እንዲዝል ያደርጋል። ይህ ድርጊት ወደ ማባከን በመምራት ቀጥሎ በገንዘብህ ምክንያት በኃጢአት እንድትደሰት ይገፋፋል። በመጨረሻም ከሰከርክ በኋላ ወደ ተስፋ መቁረጥና የአእምሮ መረበሽ ጣቢያ ላይ እንድትቆም ያደርግሃል። ለአንተ የሚያስፈልግህ ወገኔ ሆይ እንዲህ እንድትሆን አይደለም። ዛሬ ሰዎች መጠጥ ቤቶችና ቡና ቤቶች እንደሚያስፈልጋቸው ያስባሉ። ያንን ፍላጎታቸውን ለማሟላት ኃይለኛ የአልኮል መጠጦችን ይጠጣሉ። የእግዚአብሔር ልጆች ካልሆኑ መደሰቻ ወይም ተስፋ የላቸው። ነገር ግን የእግዚአብሔር ልጆች የሚያስፈልጋቸው በመንፈስ ቅዱስ መሞላት ነው። ያማኝ ልምምድ ይሄ ነው። በመንፈስ ቅዱስ መሞላት ማለት ምን ማለት ነው ትሉኝ ይሆናል። ጳውሎስ በምሳሌነት የተጠቀመበትን መጠጥ ጠጥቶ የሰከረ ሰው እናስብ። ጠጁን የጠጣው ወይም መጠጡን የጠጣው ሰው በስካሩ ቁጥጥር ስር ሆኗል። ስለዚህ ይህ ሰው ሰካራም ነው ብለን መናገር እንችላለን። በተቃራኒው መንፈስ ቅዱስ አማኞችን በመሙላት በቁጥጥር ስር ያደርጋል። ይህም በመንፈስ ቅዱስ ቁጥጥር ስር መሆንን ያመለክታል። ይህ ሁኔታ ከቁጥጥር ውጪ የወጣ ስሜታዊነት ሳይሆን በእግዚአብሔር ኃይል አንድ ነገር ማድረግ ወይም በኃይል መንቀሳቀስ ነው። በመንፈስ ቅዱስ ስንሞላ በመንፈስ ቅዱስ ቁጥጥር ውስጥ እንሆናለን ማለት ነው። የአማኝ መመላለስና በመንፈስ ቅዱስ መሞላት በጣም የተቀራረቡ ነገሮች ናቸው። ጳውሎስ አማኝ በጥንቃቄ ዙሪያውን በመመልከትና በመንፈስ ቅዱስ ሙላት መመላለስ አለበት ይላል። እኔ ለአማኝ የተሰጡ ትእዛዞች ናቸው። ይህ ሙላት አማኝ በሕይወቱ ያለማቋረጥ መጠንከርና መታደስን እንደሚያገኝ ያሳያል። ይህ ክንዋኔ በሕይወቱ መፈጸም ያለበት በየዕለቱ ነው፣ አንድ ጊዜ ብቻ አይደለም። በመንፈስ የተሞላ አማኝ በጥበብ መመላለስ ብቻ ሳይሆን የመንፈስ ቅዱስ ፍሬ በክርስቲያን ባህሪ ውስጥ መገለጥ አለበት። ገላትያ ምዕራፍ 5 ከቁጥር 22 እስከ 23 ያለውን ተመልከቱ። ወዳጄ ትላንትና ወይም ያለፈው ሳምንት በመንፈስ ቅዱስ ተሞልተ ሊሆን ይችላል። ይሁን እንጂ ይህ ለዛሬ በቂ አይደለም። እኛ ሁላችን በየቀኑ በእግዚአብሔር ፊት ቀርበን በመንፈስ ቅዱስ ኃይል መሞላት ያስፈልገናል። አየ ወዳጄ ሆይ በመንፈስ ቅዱስ ስትሞላ ለእግዚአብሔር አንድ ነገር ትሰራለህ። በመንፈስ ቅዱስ መመላለስ ትጀምራለህ። ይህ ማለት ለነገ በቂ ነው ማለት አይደለም። ለነገ ደግሞ ሌላ ሙላት ያስፈልጋል። አማኞች ክርስቶስን ለማገልገል በመንፈስ ቅዱስ መሞላት ያስፈልጋቸዋል። አንዳንድ ሰዎች ዛሬ እግዚአብሔር በኃይል ተጠቅሞባቸው ነገ ደግሞ ባዶ የሚሆኑት ለዚህ ነው። አንድ ቀን ብቻ ተሞልተው ነገ ደግሞ የማይሞሉ ይመስላቸዋል። ወይንም ደግሞ ባለፈው ሳምንት ተሞልተው ለዓመት ይበቃኛል፣ እድሜ ልክ ይበቃኛልና በመንፈስ ቅዱስ እንድሞላ እግዚአብሔርን ደጋግሜ መጠየቅ የለብኝም የሚል አስተሳሰብ ይዘው ይጓዛሉ። አይደለም ወዳጆቼ፣ ለክርስቶስ ስንታዘዝ ከእርሱም ጋር ስንራመድ ሳለ በየዕለቱ በኃይሉ እንድንሞላ በመንፈስ ቅዱስ እንድንሞላ በየቀኑ በፊቱ መውደቅ መቻል አለብን። አዎ ይህ ለአገልግሎታችን፣ ለኑሯችንም፣ ለክርስትና ጥንካሬያችንም ሕይወትን ይሰጠናል። እኔ እንዲህ አይነት ሁኔታ ይሰማኝ ነበር ድሮ። እናንተም በዚህ ልምምድ ውስጥ እንዳለፋችሁ አምናለሁ። በየቀኑ በመንፈስ ቅዱስ መሞላት ያስፈልገናል። በመንፈስ እንድንመላለስ የሚያስችለን ምስጢሩ እንግዲህ ይህ ነው። ሁሉ ጊዜ በፍጹምነት ልንዘልቅ አንችልም። በሕይወታችን ተሰናክለን የምንወድቅበት ጊዜ ደግሞ አለ። ስለዚህ በየለቱ በመንፈስ ቅዱስ በመንሞላበት ጊዜ መታደስን እናገኛለን። እስቲ በያብያተ ክርስቲያናቱ ያሉትን ጽኑ አገልጋዮችን ተመልከቱ። በመንፈስ ቅዱስ ፍሬዎች የተሞሉትን አገልጋዮችን ተመልከቱ። በጸጋ ስጦታዎች የተቀቡት ልዩ ልዩ አገልጋዮችን ተመልከቱ። አንዳንዶቹ በጌታ ቤት ውስጥ ጸንተው ሲኖሩ፣ አንዳንዶቹ ደግሞ በዓለም ውስጥ ሲዳክሩ ትመለከታችኋላችሁ። ለምን እንደሆነ ታውቃላችሁ? እነዚህ በዓለም ውስጥ ያሉት የጌታ ልጆች የነበሩ ሰዎች በየለቱ በመንፈስ ቅዱስ እንዲሞሉ በጌታ ፊት አይቀርቡም። አንድ ጊዜ ብቻ በኃይሉ ስለተሞሉ ሌላ ጊዜ የማያስፈልጋቸው ይመስል እንዲሁ ሲያገለግሉ ባዷቸውን ይቀራሉ። ሕፃኑ ልጄ በእግሩ መሄድ ሲጀምር ወደቀና በግንባሩና ባፍንጫው አካባቢ ቆሰለ። ይሁን እንጂ ተስፋ በመቅረት መራመዱን አልተወም። ከወደቀበት ተነሳና እንደገና መራመዱን በመቀጠል ከብዙ ጊዜ በኋላ ጥሩ አድርጎ መራመድ ቻለ። እግዚአብሔር አባታችን በመንፈስ በመመላለስ እንድንማርለት ይፈልጋል። ስለዚህም ይህንን እርምጃ በስኬታማነት እንድናከናውን የሚረዳንን መንፈሱን ሊሞላን ይፈልጋል። በመንፈስ ቅዱስ ለመሞላትና በወይን ጠጅ በመስከር መካከል ጥቂት የማወዳደሪያ ሐሳቦችን እንደገና ማንሳት እፈልጋለሁ። ሆቴሎችን ወይም የእንግዳ መቀበያዎችን የምንጠቀመው ብዙ ጊዜ ከስፍራ ወደ ስፍራ ስንንቀሳቀስ ነው። እነዚህን ስፍራዎች ማረፊያ፣ ኃይል ማደሻ ወይም ሌላ ብለን እንጠራቸዋለን። ከቀኑ ወደ 11 ሰዓት ገደማ ሰዎች ወደ እነዚህ ስፍራዎች ይደርሳሉ። ወደ መመገቢያ ክፍል ገብተው ይበላሉ፣ ይጠጣሉ። በ12 እና ከምሽቱ 1 ሰዓት በኋላ ከተለያዩ ሰዎች ጋር ይተዋወቃሉ፣ ይግባባሉ። ለአጭር ጊዜ በዚህ ቆይታ ያደርጋሉ። ሰዎች ወደ ሆቴሎችና ማረፊያ ስፍራዎች ሲገቡ ብዙ ጊዜ ተመልክቻለሁ። በመጀመሪያ ወደ ሆቴሎቹና ወደ ማረፊያ ስፍራዎቹ ሲገቡ ደስተኞች አይመስሉም። ነገር ግን ከዚያ ሲወጡ ከእነርሱ ውስጥ አንድም ፊቱ የተከፋ አይቻላውቅም። ሁሉም ደስተኞች ይመስላሉ። አማኞች ደስታቸውን ወይም ሐሳባቸውን ማደስ ያስፈልጋቸዋል። ነገር ግን በመንፈስ መታደስን እንዲው ከመዳ ያገኙ የጌታን ደስታ እያብለጨለጩና እያንጸባረቁ መታየት ካስፈልጋቸው በመንፈስ ቅዱስ መሞላት አለባቸው። ሐዋርያው ዮሐንስ መልእክቱን የጻፈበትን ምክንያት ሲገልጽ ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ ይላል። ዮሐንስ 15 ቁጥር 11 ተመልከቱ። ይህ የደስታ ፍጻሜ የሚመጣው ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ከሚደረገው ኅብረት ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 3 ቁጥር 4ንም ተመልከቱ። ወዳጆቼ በቤተ ክርስቲያን ውስጥ በመልካም ሁኔታ የምናሳልፍበት ጊዜ እንዳለ ሁሉ በከንቱ የምናሳልፍበትም ጊዜ አለ። የሞኝነት ወይም ያለማወቅን ጊዜ በቤተ ክርስቲያን ውስጥ ማሳለፍ የለብንም። በአንጻሩ የእግዚአብሔር ደስታ በቤተ ክርስቲያን ውስጥ መኖር አለበት። ይህ አይነቱ ደስታ ደግሞ ክርስቲያን ስለሆን ብቻ የሚመጣ ነገር ሳይሆን በመንፈስ ቅዱስ በመሞላት የሚገለጥ ነው። እስቲ ቁጥር 20 አንብብላችሁ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስም አምላካችንንና አባታችንን ስለ ሁሉ አመስግኑ ይላል። በመንፈስ ቅዱስ የመሞላት ሌላው ምልክት አመስጋኝ ልብ መኖር ነው። በመዝሙር መጽሐፍ ውስጥ ብዙ የምስጋናና እግዚአብሔርን ከፍ ከፍ የሚያደርግ ውዳሴ እንዳለበት መመልከታችን ይታወሳል። በመዝሙር መጽሐፍ ውስጥ ምስጋና ለእግዚአብሔር ማቅረብ ከፍተኛውን ስፍራ የያዘ ነው። ዛሬ ይህ አይነቱ ሕይወትና አስተሳሰብ በአማኞች መካከል ሰፍኖ አይታይም። ሁላችንም እግዚአብሔር ይመስገን፣ ስለማይነገር ስጦታው እግዚአብሔር ይመስገን ልንል ይገባናል። ወዳጄ ሆይ ከልብህ አንተም እንዲህ ማለት ትችላለህን? በመንፈስ ቅዱስ መሞላት የምስጋናን ሕይወት ያመጣል። ስለዚህ ስለ ሁሉም ነገር በታማኝነት እግዚአብሔርን ማመስገን እንችላለን። ይህንን እውነት ስናገር የሞኝነት ወይም ዕውቀት የሌለበት ፍቅር በቤተ ክርስቲያን ውስጥ ሲንጸባረቅ ብዙ ጊዜ ስላየው ነው። ብዙ ጊዜ ከአጠገብህ ያለውን ሰው እወድሃለሁ ብለህ ጨብጠው ሲባልም ሰምቻለሁ። ወንድሜ ሆይ በእውነት ያንን ሰው የማትወደው ከሆነ ገና የሰውን ትእዛዝ ለመፈጸም ብለህ ኃጢአት ከምትሠራ ዝም ብትል ይሻላል። የማትወደውን ሰው እንደምትወድ ሰው ሆነ ወይም አስመስለህ ብትጨብጠው ለአንተ ኃጢአት ነው። በእርግጥም ሰውየውን የምትወድ ከሆነ ፍቅርህን ከቃል ባለፈ ሁኔታ በተግባር መግለጥ ይጠበቅብሃል። እስቲ አንድ ጊዜ በእውነት ስለሆነው ታሪክ ልንገራችሁ። ዶክተር ሆዋርድ ኬሊ የቀዶ ጥገናና የማዋለድ ሐኪም ናቸው። በሕክምናው ዓለም ብዙ ጊዜ የቆየ ልምድ ያላቸው ስለሆነ ማዋለድን በተመለከተ አንድ መጽሐፍ ጽፈዋል። በተጨማሪም እኚህ ሰው ታላቅ ክርስቲያንና መልካም ምስክርነት ያላቸው የእግዚአብሔር ሰው ናቸው። አንድ ጊዜ ባልቲሞር በሚባል ውብ የገጠር መንደር መካከለ ሲሄዱ ውሃ በጣም ጠማቸውና ካንድ የገበሬ ቤት የመጠጥ ውሃ ለመጠየቅ ወይም ለመለመን ጎራሉና ከበራፉ ቆመው እዚህ ቤቶች በማለት ተጣሩ። በዚህን ጊዜ አንዲት ትንሽ ልጅ ጥሪያቸውን ሰምታ ዱክ ዱክ ይያለች ወደ ሳሎኑ ብቅ አለችና አባባ ወላጆቼ ወደ ከተማ ሄደዋል። በቤቱ ውስጥ የሚጠጣ ውሃም የለም። ነገር ግን ቀዝቃዛ ወተት አለ። ወተቱን በብርጭቆ ባመጣሉ ይጠጣሉ ስትል ጠየቀቻቸው። እርሳቸውም በጣም በውሃ ጥም ተቃጥለው ነበርና አሁን ልጄ ወተቱን አምጪልኝ ሲሉ መለሱላት። ልጅቱ ወተቱን እስክታመጣላቸው እርሳቸውም ከቤቱ በራፍ ላይ ተቀምጠው መጠባበቅ ጀመሩ። የወተቱን መምጣት ማለት ነው። ልጅቱም ካመጣችላቸው በኋላ ወተቱን ጠጡ። እንዴት ያለ ግሩም ነገር መሰለው! አንድ ብርጭቆ ልድገሞ ስትል ትንሿ ልጅ ደስ እያላት ጠየቀቻቸው። እሳቸውም ከውሃ ጥማቱ የተነሳ አዎ ልጄ ጎሽ እደጊ፣ እግዚአብሔር ይባርክሽ፣ እግዚአብሔር ያሳድግሽ፣ ድገሚኝ በማለት እሳቸውም ደስ እያላቸው የወተቱን መምጣት በጉጉት እየጠበቁ መለሱላት። እሷ ሜዳ ሌላ ብርጭቆ ሙሉ ቀዝቃዛ ወተት ተፍ ተፍ እያለች በሁለት እጆቿ ይዛ መጣችላቸው። እርሳቸውም በውሃ ጥም የነደደውን ልባቸውን በሁለት ብርጭቆ ሙሉ ቀዝቃዛ ወተት ካቀዘቀዙ በኋላ በረጅሙ እሰየው፣ ብሩክኝ አንቺ ልጅ፣ እሰይ 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 እያሉ እየተነፈሱና ያቺን ትንሽ ብላቴና ትክሻዋን መታ መታ አድርገው መርቀውና አመስግነው መንገዳቸውን ቀጠሉ። ከዚያም በኋላ እንዴት ያለች ብሩክ ብላቴና ናት በማለት ማሰብና ማሰላሰል ጀመሩ። ብዙ ጊዜ ሳይቆይ ያቺ ትንሽ ብላቴና ልጅ በጽኑ ታመመች። ወላጆቿም ከህመሟ የተነሳ ዮሐንስ ሆፕኪንስ ወደሚባል ሐኪም ቤት ወሰዷት። አድማጮቼ ይህችን ሕፃን ለመመርመር በሐኪም ቤቱ የተገኘው ዶክተር መጨረሻ ላይ ማን መሰላችሁ? ሕፃኗ ልጅ አንድ ቀን ወተት ያጠጣቻቸው ቴሪ ኬሊ ነበሩ። ዶክተሩም የውሃ ጥማቸውን በቀዝቃዛ ግሩም ወተት ያረካቻቸው ያቺ ትንሽ ብሩክ ብላቴና እንደሆነች ውለው ሳድሩ ወዲያውኑ አወቁ። እኚህ ዶክተር ለዚያች ብላቴና ጥንቃቄ የተሞላበት የቀዶ ጥገና ሕክምና አደረጉላት። እንክብካቤያቸውንም ቀጠሉ። ብላቴናዋም ተፈውሳ ፍጹም ባለጤና ሆና ወደ ቤቷ የምትሄድበት ጊዜ ደረሰ። ወላጆቿም ወደ ብላቴናይቱ አጠገብ ተጠግተው ድሆች ነበሩና ለሆስፒታሉ ወይም ለሐኪም ቤቱ የሚከፍሉት አንዳች ገንዘብ እንደሌላቸው በማሰብ መጨነቅ ጀመሩ። ወዲያውኑ ሕፃኗ የታከመችበት ዕዳ ወይም ገንዘብ መከፈሉን የሚያረጋግጥ ደረሰኝ ሳያስቡት በእጃቸው ገባ። የልጅቱ ወላጆች በመደነቅና በመገረም ደረሰኙን እያገላበጡ መመልከትና ማንበብ ጀመሩ። በደረሰኙ ላይ ጠቅላላው ወጪ በሚጻፍበት ቦታ ላይ በሁለት ብርጭቆ ቀዝቃዛ ወተት የሕክምና ዕዳዋ በሙሉ ተከፍሏል የሚል ተጽፎ ይነበብ ነበር። ይገርማል። በፊርማው ቦታ ዶክተር ሆዋርድ ኬሊ የሚል ፊርማም አርፎበት ነበር። ወገኖቼ ይህ የፍቅር ድርጊት ነው። ይህ ድርጊት እውነተኛ ድርጊት ነው። ዶክተር ኬሊ የገለጹት የመንፈስ ቅዱስ ፍሬዎች ከሆኑት የመጀመሪያው ፍቅር ነው። ምክንያቱም ዶክተር ኬሊ በክርስትና ሕይወት አኗኗራቸው የሚደነቁ ሰው ነበሩና። ወዳጄ ሆይ በየስፍራው እየሮጥክ ወዲያና ወዲህ እየሄድክ ሰዎችን ሁሉ እንደምትወድ በቃል መለፍለፍ አያስፈልግም። ነገር ግን ማፍቀርህን በድርጊት አሳያቸው። እውነተኛው ፍቅር ይሉሃል እንግዲህ ይህ ነው። በመንፈስ ቅዱስ ስትሞላ በሕይወትህ ፍቅርና ደስታ የማያቋርጥ ምስጋና መፍሰስ ይጀምራል። የፍቅር ተግባራዊ መልኩ ይህ ነው። እግርና መንገድ ሲገናኙ እንቅስቃሴ እንደሚፈጠር ሁሉ እውነተኛ ተግባራዊ ፍቅርም የሚገለጠው በዚህ ሁኔታ ውስጥ ነው። ወዳጄ ሆይ ለምን በመንፈስ ቅዱስ በመሞላት በጸጋ ስጦታዎቹ አትንቀሳቀስም? እግዚአብሔርን በመንፈስ ቅዱስ ሙላኝ ብለ መጠየቅ ትፈልጋለህን? አሮጌው የዘይት መያዣህ ባዶ ነው። ስለዚህ በያው የእግዚአብሔር መንፈስ ልትሞላ ዛሬውኑ ያስፈልጋል። እኔና አንተ በራሳችን የከበረና ዋጋ ያለው ነገር የለንም። ስለዚህ በቸርነቱ ወደሚታወቀው የሰማዩ አባታችን ቀርበን አቤቱ አምላኬ ሆይ እኔ ባዶ ነኝ በመንፈስህ ሙላኝ ከዚያ በኋላ በቅድስና ላንተ መኖር እችላለሁ ብለን በድፍረት በፊቱ መናገር አያቅተንም። በራሳችን ምንም ማድረግ እንደማንችል ነገር ግን እርሱ በመንፈሱ በኩል በእኛ ውስጥ ማድረግ እንደሚችል ማመን አለብን። እያንዳንዱ አማኝ በመንፈስ ቅዱስ አማካይነት ዳግም ተወልዷል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው ይላል ዮሐንስ 1:12ን ተመልከቱ። አማኞች የመንፈስ ቅዱስ መኖሪያዎች ናቸው። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም ይላል ሮሜ 8:9ን ተመልከቱ። አማኞች በመንፈስ ቅዱስ ታትመዋል። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ዳግምም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል ኤፌሶን ምዕራፍ 1:13ን ተመልከቱ። አማኝ በመንፈስ ቅዱስ ተጠምቋል። እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ይላል አንደኛ ቆሮንቶስ ምዕራፍ 12:13ን ተመልከቱ። እነዚህ የመንፈስ ቅዱስ አገልግሎቶች በአማኝ ሕይወት ውስጥ ክንዋኔን የሚያገኙት አማኙ እምነቱን ሙሉ በሙሉ በክርስቶስ ላይ ሲያደርግ ነው። ወዳጆቼ ለኛ የተተወልን ነገር ቢኖር በመታዘዝ ለመንፈስ ቅዱስ ሙላት በየለቱ ራሳችንን ማዘጋጀት ነው። እግዚአብሔር ይህንን እንድንፈጽም ደግሞ ይርዳል።
አድማጮቻችን እስካሁን ስታዳምጡ በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። ጥያቄ ወይም ማስተያየት ቢኖራችሁ ለመጽሐፍ ቅዱስ ትምህርት ክፍለ ጊዜ የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ጻፉልን። በቀሪዎቹ ዝግጅቶቻችን ጋር እንድትቆዩ እየጋበዝናችሁ በእኛ በኩል ደናደሩ በማለት እንሰናበታችኋለን።